እንደምናመሻችሁ የጋቢና አድማጮች የዕለተ ማክሰኞ ጥቅምት 23 2014 ዓ.ም ምረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መካከል ልዩ ፍላጎት ያላቸውን ህፃናት ኮዲንግ በማስተማር ስኬታማ ያደረገ ያለ አንድ ተቋም እናስተዋውቃችኋለን።
ልጆቹ ያለ ትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፉ ከእድሜ አውጭስ ከአስር እስከ 21 ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነው።
የራእይ ህፃናት መርጃ ተቋም መስራችና የመረጃ ባለሙያ የሆነችውን እጄ ጥበቡን ነው የሰማችሁት። ልዩ ፍላጎት ያላቸው ህፃናት ለቴክኖሎጂ ትምህርት ልዩ ተሰጥኦ አላቸው ትለናለች። በዚህ ዙሪያ ዘገባ ይኖረናል።
አንዳንድ ጊዜ ምን ያጋጥመናል? የመውለድ እንኳን የመጡ ሰዎች ልጁን መጠበቃቸውን አሁን ኦፕሬሽን ያስፈልጋል እና ምንችል አይ እኮስ ገሊ ወስተንብኝ ገሊ ደግበት ያ ማለት በራስ ሰውነት ላይ በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ማዘጋጀት ላይ ብዙ አልተሰራም።
አሁን ደግሞ የሰማችኋቸው በቅርቡ ዓለም አቀፍ ዕውቅናን ያገኙት የማህፀንና ጽንስ ሐኪም ዶክተር መቅደስ ጃባን ነው የምሽቱ እንግዳችን ናቸው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው እኔ ስመኝሽ የቆየነኝ በቀነብሩ ንጉሱ ታምሬ አብሮናለ። አሁን ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። በወሎ ግንባር በነበረው ውጊያ ኢትዮጵያን ያልሆኑ ኃይሎች ከህዋት ኃይሎች ጋር መሳተፋቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ይህን ያስታወቁት ለከፍተኛ የመንግስት አመራሮች በወቅታዊ ጉዳዮች ላይ በትናንትናው ዕለት በሰጡት ማብራሪያ ነው። በጦርነቱ ኢትዮጵያን ያልሆኑና ኢትዮጵያ ዝርያ የሌላቸው ሰዎች ተሰልፈው መስዋዕትነት መክፈላቸውን ጠቅላይ ሚኒስትሩ ተናግረዋል። የተጠቀሱት ኢትዮጵያዊ ያልሆኑ ሰዎች የትኞቹ ሀገራት ዜጎች እንደሆኑ ግን ጠቅላይ ሚኒስትሩ አልገለጹም። በሌላ ዜና ደሴና ኮምቦልቻ ሰርገው የገቡት የህዋት ኃይሎች ከመቶ በላይ ወጣቶችን ገድለዋል ሲል ኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ታጣቂዎቹ ንብረቶችን እየወደሙና እየዘረፉም ነው ሲሉ ከሰዋል። የህዋት ቃል አቀባይ አቶ ጌታቸው ረዳ ከትናንት በስቲያ ለሮይተርስ በሰጡት ቃል ህዋት በጦርነቱ የበላይነትን በመያዝ ደሴ ከተማን ተቆጣጥሯል ብለው ነበረ። የትግራይ ክልል ወታደራዊ ማዘዣ መሆኑን የተናገረ አንድ ክፍልም ባወጣው መግለጫ ባለፈው ቅዳሜ ጀምሮ ደሴን፣ እሁድ ዕለት ደግሞ ኮምቦልቻን ይዣለሁ ብሏል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ህዋት ደሴንና ኮምቦልቻን የመቆጣጠሩ ዜና ዩናይትድ ስቴትስን ስጋት ውስጥ እንደከተታት ገልጸው ያለምንም ቅድመ ሁኔታ ተኩሱን ሊቆም ጥሪ አቅርበዋል። በሌላ በኩል በቅርቡ የተሰበሰበው የአማራ ክልል ምክር ቤት ማናቸውም የመንግስት ተቋማት መደበኛ አገልግሎታቸውን እንዲያቋርጡ፣ በጀትና ተሽከርካሪዎችንም የህልውና ትግል ሲል ለሰየመው ዘመቻ እንዲያውሉ መወሰኑን አስታውቋል። ከመቶ በላይ የዓለም መሪዎች ትናንት ለሁለት ሳምንት በሚቆየው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተካፋይ ለመሆን ተሰባስበዋል። ዋነኛው አጀንዳቸው ወደ ከባቢ አየር የሚለቀቀውን ብክለት መቀነስና ታዳጊ ሀገሮች የአየር ንብረት ቀውስን ለመዋጋት የሚያደርጉትን ጥረት በገንዘብ ለመደገፍ የሚቻልበትን መንገድ መቀየስ እንደሆነም ተመልክቷል። በስኮትላንድ ግላስኮ የሚካሄደው ጉባኤ አስተናጋጅ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ከጉባኤው በፊት ከጽህፈት ቤታቸው በወጣ መግለጫ የአየር ንብረት ለውጥ እርምጃን አስመልክቶ ሰብአዊነት ለረጅም ጊዜ ሲጠባበቅ ቆይቷል ማለታቸው ተጠቅሷል። ጆንሰን በመግለጫቸው ዛሬ እኛ ለአየር ንብረት ለውጥ ትኩረት ካልሰጠነው ለነገዎቹ ልጆቻችን በጣም የረፈደ ይሆናል ብለዋል። ከትናንቱ ስብሰባ በፊት የዩናይትድ ስቴትስ የአየር ንብረት ልዑክ ጆን ኬሪ ለጋዜጠኞች በሰጡት መግለጫ የጉባኤው ዓላማ የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ በታች በመውረድ ከቅድመ ኢንዱስትሪ በፊት ወደ ነበረበት እንዲመለስና ለአስርት ዓመታት እንዲቆይ የሚፈለገውን የዓለም አቀፉን ትልም ማሳካት እንደሆነ ተናግረዋል። የቻይናና ሩሲያ መሪዎች በጉባኤው አልተገኙም። ሁለቱ ሀገራት አለመሳተፋቸው የትልሙን መሳካት በጥያቄ ውስጥ ከቶታል። የዋይት ሀውስ የኮቪድ-19 ምላሽ ቡድን የፋይዘር ክትባትን ለህፃናት ለመስጠት የሚያስችለውን የመጨረሻ ፍቃድ ከበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ እየተጠባበቀ እንደሆነ አስታውቋል። በዚህ ሳምንት መጨረሻ እድሜያቸው ከ5 እስከ 11 በሆኑ ህፃናት ላይ ክትባቱን ለመጀመር እየተሰናዳ መሆኑንም አስታውቋል። ባለፈው አርብ የዩናይትድ ስቴትስ ምግብና መድኃኒት አስተዳደር ለድንገተኛ አገልግሎት የሚውል የህፃናት ክትባት እንዲሰራጭ ፍቃድ ሰጥቷል። የሲዲሲ አማካሪ ኮሚቴ ለህፃናት ሊሰጥ የታቀደውን የክትባት መጠን በዛሬው ዕለት ይመለከታል ተብሎ ይጠበቃል። ይሁንና ትናንት በነበረ የዋይት ሃውስ የፕሬስ ማስገንዘቢያ ላይ የመላሽ ቡድኑ አስተባባሪ ጄፍ ዘንቴስ ዋይት ሃውስ ለሳምንታት ሲዘጋጅ እንደነበረ አስታውቀዋል። ከሁለት ሳምንታት ወዲህ ጀምሮ ባለስልጣናት ከግዛቶች ጋር እንደተነጋገሩና የመጀመሪያ ክትባት ትዕዛዞችን እንደወሰዱም አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኮቪድ-19 ቫይረስ ከአምስት ሚሊዮን ሰዎች በላይ መሞታቸው ዓለም አቀፍ ሀፍረት ነው ሲሉ መግለጻቸው ተሰምቷል። ጉቴሬዝ ሁኔታው ከክትባት ፍትሐዊነት ጋር በተገናኘ ዓለም አቀፉ ማህበረሰብ እንዳልተሳካለት አስተዋሽ መሆኑንም አክለዋል። የጆንስ ሆፕኪንስ የመረጃ ማዕከል ሰኞ ዕለት እንዳስታወቀው በመላው ዓለም በቫይረሱ የሞቱ ሰዎች ቁጥር በአራት ወራት ውስጥ ብቻ ከአራት ሚሊዮን ወደ አምስት ሚሊዮን በላይ ተሻግሯል። በመግለጫቸው ላይ አንቶኒዮ ጉቴሬዝ የእነዚህ ሰዎች ሞት በወረቀት ላይ የሚቀር ቁጥር ብቻ እንዳልሆነ፣ ከዚያ ይልቅ ሟቾች ጨካኝና ድንበር አልባ በሆነው ኮቪድ-19 ወረርሽኝ በአጭሩ የተቀጩ እናቶች፣ አባቶች፣ እህትና ወንድሞች፣ ልጆች፣ ቤተሰብ፣ ጓደኞች እንዲሁም የሥራ ባልደረቦች እንደሆኑ አውስተዋል።
ሀብታሙን ለዜናው እናመሰግናለን። ወደ ምሽቱ መሰናዶ ከማለፋችን በፊት አንድ አጭር ማስታወቂያ አለን። ኢትዮጵያ ትግራይ ውስጥ በግጭት ውስጥ በተሳተፉ ወገኖች ላይ ተፈጽመዋል በተባሉ የሰብአዊ መብቶች ረገጣዎችና በስብዕናና በስደተኛ ዓለም አቀፍ ሕጎች ውንጀላዎች ላይ በጋራ ምርመራ ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ የሰብአዊ መብቶች ኮሚሽን ስላወጡት ሪፖርት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቸሌት ነገ ረቡዕ ጥቅምት 24 2014 ዓ.ም መግለጫ ይሰጣል። ይህንን ጄኔቫ ላይ የሚካሄደውን ስነ ስርዓት እና ጋዜጣዊ መግለጫ የአሜሪካ ድምጽ በቀጥታ ያስተላልፋል። የአፍሪካ ቀንድ የአገልግሎት የአማርኛ፣ የአፋን ኦሮሞና የትግርኛ ዝግጅት ክፍሎችም በሶስቱም ቋንቋዎች የተዘጋጁ ማጠቃለያዎችንና የሰብአዊ መብቶች ጉዳዮች ተንታኞችን ይዘው ፕሮግራሙን በቀጥታ ያስተላልፋሉ። ስርጭቶቻችንን ነገ ረቡዕ ጥቅምት 24 2014 ዓ.ም አዲስ አበባ ላይ ከቀኑ 7 ሰዓት፣ ጄኔቫ ላይ ከረፋዱ 5 ሰዓት ወይም 11 ኤኤም፣ በዋሽንግተን ዲሲ ከማለዳው 11 ሰዓት ወይም 5 ኤኤም የቴሌቪዥንና የሬዲዮ በቴሌቪዥን ተመልካቾቻችን በሳተላይት በመደበኛው የኢትዮሳት ቪኦኤ ኢትዮጵያ ቨርቹዋል ቻናል 57 ዲግሪ ዌስት የሬዲዮ አድማጮቻችን ባጭር ሞገድ በ16 ሜትር ባንድ በ17520 እና በ17775 ኪሎ ሄርዝ በቀጥታ እንድትከታተሉ እንጋብዛለን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በኢትዮጵያ ልዩ ፍላጎት ያላቸው ህጻናት ከሌሎች ተማሪዎች ጋር ተቀላቅለው ለመማር የሚያስችላቸው በቂ ድጋፍ ባለመኖሩ የትምህርት ተሳትፏቸው በጣም ዝቅተኛ ነው። ራዕይ የተሰኘ አንድ የህጻናት መርጃ ተቋም ግን እነዚህ ህጻናት ለሳይንስና ቴክኖሎጂ ትምህርቶች ልዩ ተሰጥኦ እንዳላቸው በመረዳት በተለይ በዝቅተኛ ኑሮ ደረጃ ላላቸው 124 ህጻናት ነጻ የሙያና የቴክኖሎጂ ስልጠናዎችን በመስጠት ተማሪዎቹ ራሳቸውን እንዲችሉ እያገዘ ይገኛል። ባጭር ጊዜ የኮዲንግ ስልጠናም ልዩ ፍላጎት ያላቸው ህጻናት የኮምፒውተር መጫወቻዎችን ወይም ጌሞችንና የተለያዩ መተግበሪያዎችን በመስራት ችለዋል። በዚህ ዙሪያ የተቋሙን መስራች ጽጌ ጥበቡንና ተጠቃሚ ወላጆችንና ተማሪዎችን አነጋግሬያለሁ። ቀጥሎ ይቀርባል። ራዕይ የህጻናት መርጃ ድርጅት የዛሬ 7 አመት ሲመሰረት አላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት ይቻሉ ግን በወላጆቻቸው ያቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች አምስት ጓደኞቿ ጋር በመሆን አንድ ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸውና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ።
ልጆቹ ያለ ትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፉ ከእድሜ ያልቸው ከአስር እስከ 21 ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን ላይ ምንድን ነው የሌላቸው? ምንድን ነው የሚያስፈልጋቸው? እኛ የምንፈልገው ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው።
በወቅቱ በስርስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ህፃናት ዝቅተኛ ኑሮ ካላቸው ማህበረሰብ ይወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች።
ምንድነው የሚያረጋቸው? አንዳንዶቹ ደህና ሆነውም ይደባለቋቸዋል። ምንም እንደዚህ ችግር ያለባቸው ብቻቸውን አስቀምጧቸው ምን ነበር የሚያረጋቸው? ከአንድ እስከ 3 ያስቀምጣቸው መልሰው አንደኛ ነበር የሚያረጋቸው። ምክንያቱም ልጆቹ ምንም የሚደግፋቸው የሚማሩበት ማቴሪያል አልነበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ሜቢ 2 ተማሪ 3 ተማሪ ነበር። እና እሱን ለምን እንደማይመጡ ለምንድነው የማይመጡት? እኛ እኔን ማድረከታል ለምንድነው የማይመጡት ሲባል በጣም የሚገርመው I don't know consequence one and that because እነዚህ ልጆች በጣም ብዙ ደሃ ቤተሰቦቻቸው ደሃዎች ናቸው። ይሄ ተመርጦ እክስተርቴ መስላና አንዳንድ የሆነ እንተውና አንዳንዶቹ ምግብ የሚበሉት የላቸው ቆስ የሚበሉት ስለሌላቸው ትምህርት ቤት አይመጡ።
የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእየ ህፃናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ 17 ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ አመት ከስድስት ወር ልፋት በኋላም ተማሪዎቹ 5 ስካርፎችን መስራት መቻላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር።
እነዚህ ልጆች ዛሬ አሁን ባለፈው ሄጅ የነበረ ኤፕሪል ላይና ወደ 25 ስካርፎችን ነው የሰሩት። ስካርፎቹ በጣም የሚያምሩ አብዛኞቹ ለጨረታ ቅረባ ናቸዋል። አሁን የተወሰነ አለ። ኖቨምበር 20 ላይ ጋላ አለን የምናዘጋጀው እዛ ላይ ለሰው የምናሳየው 25 ስካርፎችን ሰርተው ብዙዎቹ ተሸጠዋልና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብሎ ቤት ውስጥ ተደብቀው ተስፋ ያጡት ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው።
ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህፃናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነፃ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች።
እኔ ሲሄድ ማስተማርቸው ስፔሻል ሚዲያ ያላቸውና የሌላቸው ልጆች ተደባልቀው ነው የሚማሩ እና አስር ሁልጊዜ ፕሮግራሙ 10 ሳምንት ነው እና እኔ 10 ሳምንት አስተምሬ ስጨርስ እነዛ ስፔሻል ሚዲያ ያላቸው ልጆች ከስፔሻል ሚዲያ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴ መጠየቅ ጀመርኩኝ። አሁን እኔ ፉል ታይም ስራ አለኝ በቃ ይሄንን ትቼው ለምን የኢትዮጵያ ኮሚኒቲ ያሉት ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው።
ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 አመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም ውቀት ያልነበራትን የኮዲንግ ትምህርት ባጭር ሳምንት አጠናቃ 3 የኮምፒውተር ጌሞችን ሰርታለች።
ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌ ናት ያስተማረችኝ። በኮምፒውተር ላይ የጻፍኩ ኮዶችን ፈጥራለሁ። በጣም ቀላል ነበር።
የሚገርምሽ አንድ ሊዲያ የምትባል ያው የሚታረጋለች በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራም ይጋል አሁን ለሰርቲፊኬት እየተዘጋጀች ነው። Especially if it's not. She never computer meta a coding tamarata. Because the two are loaders and athletic. And the yes, the man that I'm successful see one. And then push me the net right now. It's a bad community. We should aim that in the day that I'm that I'm not taking a lot. It's a bad embassy got an agarra. The COVID response is that he didn't have to get more kids like it. It's a bad. ትምህርት ቤቶቹ ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ።
የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ተሆናለች ብላ አስባባይ ሆነም ባየችው ውጤት ግን እጅግ ደስተኛ ናት።
እውነት ሊዲያ ስትጀምር ነገሩንም ያን ያህል ተሄድበታለሽ በጣም ብያድለን ያሰብኩት ትሞክረው በሚል ነው ያሰብኩት። ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን አፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ፣ ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው።
ጽጌ፣ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186,000 ብር በማሰባሰብ 106 ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙት ትምህርት ቤቶች ከላከች 7 ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጣባበቃሉ።
አሁን ቴክኖሎጂ ነው የቴክኖሎጂ ዘመን እና እዚህ ደግሞ ስፔሻል ሚዲያ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ፣ ትንሽ አፕሊኬሽን ሰርተው መሸጥ ይችላሉ። 3D ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ፣ ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኝ አለ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል፣ ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው ለተሰጠው ጊዜ።
የሊዲያ እናት ማርታም በልጇ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ህጻናት የራሳቸው ልዩ ተሰጥኦ ያላቸው በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየለት ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ መሰናዷችን እናልፋለን። ረዳት ፕሮፌሰር ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል ሚኒሊያም ሜዲካል ኮሌጅ የማህፀንና የጽንስ ህክምና ሐኪም እንዲሁም በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ፕሬዝዳንት እንዲሁም የሁለት ልጆች እናት ናቸው። በቅርቡም ዓለም አቀፍ የጽንስና የማህፀን ፌዴሬሽን በአለም ዙሪያ በዘርፉ በመርምር አስተዋጽኦ አድርገዋል በሚል የጎርጎሮሳውያኑ 2021 ዓመተ ምህረት ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ወይም ሽልማት አግኝተዋል። ዶክተር መቅደስን ያነጋገረቻቸው ኤደን ገረመው ናት። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከሚያስረዱበት ይጀምራል።
ከሚና ከመንፋሴ በፊት የአስራሁለት ሰክሽን ትምህርቴን ከጨረስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ህክምና ትምህርት ከገባሁም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል የርስ የምንለው ሲሄድን በምናይበት ጊዜ ያጋጠመኝ በወል በማዋለጫና በማጸና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው ዓመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማህፀንና ጽንስ ትምህርት ክፍል ውስጥ ያሉት የማህፀንና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ 3 ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በሙሉ ሀገሬ ውስጥ ስንት የማህፀንና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ እና ምንድን ነው ስንት ያለ የጠየቅኩኝ እና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንሺ ራሱ አይሞላም የኢትዮጵያ ውስጥ ያለ የማህፀንና ጽንስ ሐኪም ቁጥር ሳ በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደሌላው አይነት ህክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሰምተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጽንሱም ውጭም የማህፀን ህክምናው ላይ በተለይ አቶች ሲመጡ ትልልቆች ሲመጡ በምናይበት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ጊዜ በራሴ ማሰብ ጀመርኩኝ። እና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት ከመጀመሪያውም ማለት ታየው። ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ፣ ከዛ በኋላ ደግሞ ተምረው ሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው።
አሁን እንግዲህ እንደነገሩኝ በጣም የሐኪም እና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም ያጨናንቁትም ብዙ እናቶች እንዳሉት ኮሊድም በተለየ በዚህ በማህፀኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነውና የርሱ የሙያ ጉዞ ምን ይመስላል?
የኔ የሙያ ጉዞ እሺ፣ በተለይ የመጀመሪያው ዙር የህክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበረ ለሁለት ዓመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባሁ በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁኝ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በነዚህ ጊዜዎች ውስጥ ደግሞ ከማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና የተለያዩ ጾታዊ ጥቃቶች ሌሎች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናግዝ ነበረ እና በዛ ምክንያት ከሬዚደንሲ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣ በኋላ ያው በዚሁ አንድ ሁለት ዓመት የግሉንም ነገር እንዲህ አናኒያ በሚባል የእናቶችና ህጻናት ቅድመ ሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመሻ ቤት ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ ዘርፉ በግል ብቻ ይዘፉም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም። ሁላችንም ተባብረን መስራት ያለብን ስለሆነ ማለት ነው። በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብስፔሻሊቲ ማስተር ሰርች ስለነበረ ሪሰርቾች፣ አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም፣ በዚህ ነገሮች ላይ ለአገር ደረጃም የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ፣ በነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጄው የምሰራበት ነገር ምንድን ነው፣ የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ፊልጋለ። በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስትዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች 2020 ዓ.ም ጀምሮ የኢትዮጵያ ማህፀንና ጽንስ ሐኪሞች ማህበር ላይ ፕሬዚዳንት ሆኜ እያገለገልኩ ያለሁት።
እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው?
በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ 20 ዓመት ማም የተተዉ መሳሪያዎችን ስቲል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማህፀንና ጽንስ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኢመርጀንሲ ነው ብለን እንላለን ብዙ ጊዜ። እንደውም የእናቶች ጤና ላይ በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችውንም ሴት ሁሉ ማስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥዬ የማገኘው ክፍያ ይህን ያህል አይደለም፣ ለምን እንደዚህ አይነት አስጨናቂ ሙያ ውስጥ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለሁ ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን ኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምትሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል የመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል አሁን ኦፕሬሽን ያስፈልጋል ነው የምትሉ አይ የቆይ ገቢ ወስንልኝ ገቢ እንደዚህ በል ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል ማለት ያ ደግሞ ከትምህርት ቤት ከቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆች ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል። 4 ዓመት ነው ስፔሻሊቲ። በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶቹ ቻሌንጆች።
እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጧልና እስቲ ስለሱ ጥቂት ነገር ቢሉ።
የዚህ የዓለም ማጨና ጽንሰ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በ1997 ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በ2003 የዶክተር ካትሪን ሀምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ ከቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል። እና እግዚአብሔር ፈቅዶ በ2021 ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝም በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና ፈልጋለሁ። ግን ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የ2021 የፊጎ 2021 ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ፈልጋለሁ።
እሺ ዶክተር፣ አሜሪካ ድምፅ አድማጮች ስም እንግናለሁ በድጋሚ እንኳን ደስ አለ።
እንኳን አጥተሻለን። እጅግ አድርጌ አመሰግናለሁ። እጅግ
አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን @voaamharic በማለት ልታደርሱን ትችላላችሁ። አሁን ንጉሱ ከስቱዲዮ በሚጋብዘን የጌራ ወርቅ ነቃ ጥበብ ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።
The G-Lam Lich is soft.